wandiyo tanu jenno xeyse ak tokkur de de ne senitti himu jer tarda tanum tabruti waldacha nagajen nagen sura la xeyte seganta fara maratita the voice of
america ye ya america dims radio tabya no በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 20 2013 ዓመተ ምህረት ዝግጅታችን ጀመረ።
መስየ የሚጀመረው ችግሩን መጀመሪያ አይደንቲፋይ ሲታረግ ችግሩ በተናገረን ቁጥር የትግራይ ህዝብ ጸረ ትግራይ ህዋትና ትግራይ ህዝብ አንድ ናቸው። ይሄ ነው ዛሬ የምንደገመው። ዛሬ አቲቲዩዱ ይሄ ነው እና በጣም አዝናለሁ።
አቶ ነአምን ዘለቀ በግንቦት 7 ያመራር አባልነትና በመፍቶች ተሟጋጅነት የቆዩ ከለውጥ ወዲህ ከፖለቲካው አመራር ወጥተው ሰሞኑን ኢትዮጵያ ውስጥ በተፈጠረው ውጥረት ምክንያት ወደ ሙግት የተመለሱ የቨርጂኒያ ነዋሪ ናቸው።
እስከ ድርድሩ ድረስ በምን መልኩ ነው ተረጴዳ ላይ ሊገናኝ አደራዳሪዎች መጥተው አንተን ይሄንን አድርግ አንተን ይሄንን አድርግ የሚሉካል ካልተደራደርን ግን መተላለቅ ነው መስየው ከተባለ ያሳዝነኛ ግን ከኛ በሬዲዮ ከመናገር ሰዎች ውጭ ያለው ጉዳይ ነው ይለያላቸው። እኛ ምናወራው ያለ እንዲያው ማውራት መነጋገር ያለብን እንደዚህ አይነት ሁኔታ ነው።
አምባሳደር ፍሳስግዶም ከኢትዮጵያ የውጭ ጉዳይ ሚኒስቴር ባለስልጣንነት በተለያዩ ሀገሮችና በመንግስታቱ ድርጅት እስከ አምባሳደርነት ያገለገሉ ናቸው። ከትላንት ምሽት በቀጠለው ውይይት ሁለቱም በግንባር ይከራከራሉ። አዳምጧቸው። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.news.com በአትቪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እናስልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን ጠቅላይ ሚኒስትር አብይ አህመድ ነገ በወቅታዊ ጉዳይ ዙሪያ ለፓርላማ ማብራሪያ እንደሚያቀርቡ ተገለጠ። መንግስት በትግራይ ህግ የማስከበር እርምጃ ያለው ዘመቻ መጠናቀቁን የኢትዮጵያ መከላከያ ሰራዊት ባካሄደው ዘመቻ ንጹሃን ዜጎች ላማ ሳይሆኑ ከተሞችና ቅርሶች ሳይጎዱ መቀሌ ከተማን መከላከያ ሰራዊቱ መቆጣጠሩ ትላንት ማስታወቃቸው ይታወሳል። ጠቅላይ ሚኒስትሩ በትዊተር ገጻቸው ላይም በትግራይ ክልል የጀመርነውን ወታደራዊ ዘመቻ መፈጸማችንን ሳበስር በደስታ ነው። ከዚህ በኋላም ሙሉ በሙሉ ትኩረታችን የሚሆነው በትግራይ ክልል የሰብአዊ ድጋፍ እርዳታ እንዲደርስ ማድረግና ክልሉን በማቋቋም ላይ ይሆናል። የፌደራል ፖሊስም ወንጀለኞችን ለህግ በማቅረብ ላይ ይሰራል ነበር ያሉት። ይበንዲ እንዳለ ጠቅላይ ሚኒስትሩ ነገ ህዳር 21 2013 ዓ.ም ከጧቱ 3 ሰዓት አንስቶ በሚካሄደው የሀገሪቱ የህዝብ ተወካዮች ምክር ቤት ሁለተኛ ልዩ ስብሰባ ለምክር ቤቱ አባላት ወቅታዊ አገራዊ ጉዳዮችን አስመልክቶ ለጥያቄዎች ምላሽና ማብራሪያ እንደሚሰጡ ይጠበቃል። በስብሰባው ላይም የሃይማኖት አባቶች፣ በአዲስ አበባ የሚገኙ አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች እንዲሁም ታዋቂ ግለሰቦች እንደሚገኙ የህዝብ ተወካዮች ምክር ቤት በማህበራዊ ትስስር ገጹ ላይ አስታውቋል። በሌላ ኢትዮጵያ ዜና የፌደራል ፖሊስ ኮሚሽን ያገር ክህደት ወንጀል ፈጽመዋል ባላቸው 7 በተለያየ ደረጃ ላይ የሚገኙ ወታደራዊ ሹማምንት ላይ የመያዣ ትዕዛዝ እንዲወጣ መደረጉን አስታወቀ። በተጨማሪም ከፍተኛ ንብረት ማካበታቸው የተደረሰባቸው 20 ግለሰቦችን እፈልጋቸዋለሁ ሲል ኮሚሽኑ ዝርዝራቸውን አጥቷል። የዛሬዎቹ 7 ሹማምንት የማዘዣ እስር ትዕዛዝ የወጣባቸው ከዚህ ቀደም ያገር ክህደት ወንጀል የመያዣ ትዕዛዝ ከወጣባቸው 117 ጄኔራሎች፣ መኮንኖች፣ ከፍተኛ መኮንኖችና የበታች ሹማምንቶች በተጨማሪ ነው ብሏል። በተጨማሪም በአገር ውስጥና በውጭ ሀገር ተቀምጠው የተለያየ የመገናኛ አውታሮችን በመጠቀም አገር በማፍረስ ተግባር ላይ ባለው ተሰማርተዋል ያላቸውን ዶክተር እዝቄል ገቢሳን፣ ዶክተር አወል አሎ ቃሲምን፣ ዶክተር ኢታና ሀብቴን፣ ዶክተር ጸጋይ አራርሳን፣ አቶ ዳንኤል ብርሃኔን፣ አቶ ፍጹም ብርሃኔንና አቶ አሉላ ሰለሞንን እንዲሁም ሰናይት መብራቱን ፖሊስ ኮሚሽን እንደሚፈልጋቸው በብሔራዊ ጣቢያው ገልጧል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን ዜና ኮቪድ-19። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን የኮቪድ-19 መከላከያ ክትባቶች ጥቅም ላይ እንዲውሉ የሚያስችል ፍቃድ እስኪሰጥና በስፋትም እስኪሰራጩ ድረስ ሆስፒታሎች ከአቅማቸው በላይ በታማሚዎች ተጨናንቀው አገልግሎት መስጠት እንዳይሳናቸው በተለያዩ ደረጃዎች የሚፈጸሙ ገደቦች ይደነገጉ ዘንድ የሕግ አውጪዎችን ጠየቁ። አዲሱ እርምጃ አሁን በስራ ላይ ያለው ገደብ የፊታችን ማክሰኞ የተፈጻሚነት ጊዜው ሲያበቃ 99% የአገሪቱን ክፍል በሁለት ከፍተኛ ገደቦች እንዲተዳደሩ የሚያደርግ ነው ተብሏል። አዲሱ ገደብ ለአንድ ወር ያህል ጊዜም በስራ ላይ እንደሚውል ወይም እንደሚዘልቅ ተገልጧል። ይበንዲ እንዳለም የጠቅላይ ሚኒስትሩን የወጋት ባቂውን ፓርቲ አባላት ጨምሮ በርካቶች አዲሱን ገደብ እየተቃወሙ መሆናቸው ተገልጧል። የለንደን ፖሊስ በትላንትናው ዕለት የሰዎችን እንቅስቃሴ የሚገድበውን ህግና የክትባት መድኃኒቶችን ጥቅም ላይ መዋል በመቃወም አደባባይ የወጡ ሰልፈኞችን በመበተን ህግ የተላለፉ ያላቸውን 100 ያህል ሰዎችን በቁጥጥር ስር አውሏል። የብሪታንያ መንግስት የመጀመሪያዎቹ የክትባት መድኃኒቶች በቀናት እድሜ ውስጥ እንደ አውሮፓውያን የቀን አቆጣጠርም ታህሳስ 7/2020 በኢትዮጵያ የቀን አቆጣጠር የፊታችን ህዳር 28/2013 ዓ.ም በሆስፒታሎች ይሰራጫሉ የሚል ተስፋ አሳድሯል። ይህም ሁሉም እንደ ልብ የኮቪድ-19 ምርመራ ማድረግ ከሚችልበት አመቺ ሁኔታ ጋር ተዳምሮ የሰዎችን ከቦታ ወደ ቦታ እንደ ልብ መንቀሳቀስ የሚገድበውን እርምጃ አስፈላጊነት ያስቀረዋል የሚል እምነት ነው ያሳደረው። ከአውሮፓ የብረታው የኮቪድ-19 ጥቃት የደረሰባት ብሪታንያ በጃን ሆፕኪንስ መረጃ መሰረት 57,000 ሰዎች በዚህ ሳቢያ ለህልፈት ተዳርገውባታል። የእንግሊዝ ፓርላማ የፊታችን ማክሰኞ ጠቅላይ ሚኒስትር ጆንሰን ባቀረቡት በሰዎች እንቅስቃሴ ላይ ገደብ በሚጥለው አዲስ እቅድ ላይ ድምጽ ይሰጣል ተብሎ ይጠበቃል። በሌላ የኮቪድ-19 ነክ ዜና የወረርሽኙን መዛመት በብቃት በመቆጣጠር በዓለም ቀዳሚውን ስፍራ ያዘችው ደቡብ ኮሪያ በቅርቡ በገጠማት የወረርሽኙ ማገርሸት አዝማሚያ የተነሳ የአመቱን መገባደጃ ለመዘከር የሚደረጉ ሙዚቃ ድግሶች እንዲሰረዙ፣ የዘፈንና የትንፋሽ ሙዚቃ መሳሪያዎች ስልጠናዎች እንዲቋረጡ፣ እንዲሁም የሳውናና የእንፋሎት ሙቀት አገልግሎት አቅራቢዎችና አንዳንድ የቡና ቤቶች እንዲዘጉ አዛለች። ወዲህ ወደ ዩናይትድ ስቴትስ እንመለስ ደግሞ ተመራጩ ፕሬዝዳንት ጆ ባይደን ለኮቪድ-19 አማካሪ ቡድናቸው ሶስት አዲስ አባላትን አስተዋውቀዋል። ሶስቱ ሰዎች የናቫሆ ኔሽን በመባል የሚታወቀው የቀደምት አሜሪካውያን ከሚባሉት ዝርያዎች የሆኑት ዶክተር ጂል ጂም የጤና አገልግሎት ክፍሉም ዲሬክተር ናቸው። የአእምሮ ጤና ነርሷ ዶክተር ጄን ሃፕኪንስ በዋሽንግተን ክፍለ ግዛት የኮቪድ-19 ግብረ ኃይል በማገልገል ላይ የሚገኙ ናቸው። እንዲሁም የጆርጅ ዋሽንግተን ዩኒቨርሲቲ የበሽታዎች ጥናት ባለሙያና ከተፈጥሮ አካባቢና ከስራ ጋር የተዛመዱ የጤና ጉዳዮች አዋቂው ፕሮፌሰር ዴቪድ ማይክልስ ናቸው። አዲሶቹ የግብረ ኃይሉ አባላት የኮቪድ-19ን መዛመት የመቆጣጠርና የሕክምናና እንክብካቤ እቅዶችን በሕክምና አቅርቦትና ውጤቱ በተለያዩ የማህበረሰብ ክፍሎች የሚታየውን መዛባት ለማስተካከልና ከስራ ጋር የተዛመዱ ችግሮችን ለመፍታት በሚያስችሉ እቅዶች ቡድኑን ያጠናክራሉ ሲሉ ባይደን እምነታቸውን ገልጠዋል። እንደ ጃን ሆፕኪንስ መረጃ በኮቪድ-19 ሳቢያ እስካሁን የ1.5 ሚሊዮን ሰው ህይወት ሲያልፍ 266,000 ሰዎች ህይወታቸውን ያጡባት ዩናይትድ ስቴትስ በአንደኛ ደረጃ፣ 172,000 ሰው ያለቀባት ብራዚል በሁለተኛ ደረጃ ስትከተል 137,000 ሰው በዚህ ሳቢያ የሞተባት ህንድ ደግሞ በሶስተኛ ደረጃ የወረርሽኙ ክፉኛ ተጠቂ ሀገሮች ናቸው። በሌላ የኮቪድ-19 ዜና ፈረንሳይ በእምነት ቤቶች በአንድ ጊዜ ከ30 በላይ ሰው እንዳይገኝ ያሳለፈችውን ውሳኔ የአገሪቱ ከፍተኛው የአስተዳደራዊ ጉዳዮች ፍርድ ቤት ዳግም እንዲጤናዟል። አውሮፓ የገና ገበያዎች በመባል የሚታወቁትና በገና ወራት በተመረጡ ስፍራዎችና አደባባዮች የሚካሄዱትን በጀርመንና በአጎራባች አገሮች በስፋት የተለመዱ ልዩ መገበያያዎች በኮቪድ-19 ሳቢያ የተሰረዙ ወይም እንዲቀሩ የተደረጉ አመታዊ ስነስርዓቶችን ዝርዝር ተቀላቅለዋል። በአፍጋኒስታኗ ምስራቃዊ ጋዝኒ ክፍለ ግዛት ከሚገኝ ጦር ሰፈር አቅራቢያ ተሽከርካሪ ላይ የተጠመደ ቦምብ በዛሬው ዕለት 30 የጸጥታ ሰራተኞች መገደላቸው ተዘገበ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ አበቃ። መልካም ምሽት።
የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የእሁድ ህዳር 20 2013 ዓመተ ምህረት ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ሰፋ ያለውን የዛሬውን ጊዜ ወደሚይዘው ውይይት እንለፍ። ኢትዮጵያ ውስጥ ላለው በፌደራል መንግስቱና በውሃት መካከል በተፈጠረው ሁኔታ መወያየትና መደራደር ያስፈልጋል ወይስ አያስፈልግም? ለዚህ ግጭት ተጠያቂው ማን ነው? ወዴት እያመራ ነው? መፍትሄስ አለ? በሁለቱም ወገን የሆኑ ተከራካሪዎችን ይዘናል።
ፍሳስ ገደው ይባላል።
እኔ ናምን ዘለቀ ነኝ።
በትላንትናው ክፍል አንድ ውይይት አሰምተናችሁ ነበር። ክፍል ሁለቱ ቀጥሎ ይቀርባል። ውይይቱን የመራው ሰለሞን አባተ ነው።
ከዚህ አሁን ካለንበት ሁኔታ ተነስተን ምን የተሻለ መፍትሄ እናምጣ የሚል ሐሳብን አጉልተን ለመነጋገር ነው ዋናው ሐሳባችን። ነገር ግን አሁን ወደ ሌሎች ንግግሮች እንዳንገባ አንዲት ነገር እዚቹ ቀጭቼ ማለት ፈልጋለሁኝ። ቅድም በትግራይ ህዝብ ላይ ያላቸው ጥላቻ ብለው ያነሱት ነገር አለ። አቶ ናአምን ሲናገሩ በትግራይ ህዝብ ላይ ያለ ጥላቻ ነው ያላስተዋልኩም የህወሓት መሪዎች ነው ያሉ ሲናገሩ የነበረውና ይሄ ወደፊት በንግግራችን ውስጥ ደጋግሞ እየተነሳ ጊዜያችንን እንዳይበላ ነው እዚህ ጋር መቅጨት የምፈልገው። በማንኛውም ሰዓት ግን መልስ
አቶ ናአምን ማላልኩም አልሰማህኝም እንጂ አቶ ናአምን ቅድም ሲናገሩ ከዚህ ሰዓት ከተባለ ቴሌቪዥን ጣቢያ ላይ ተሰሰም እንዳላችሁ ተናግሯል። አልገረመኝም ነው ያልኩት። ኢሳት የዘር ማጥፋት አውጇል። 95 በመቶ ኢትዮጵያ ህዝብ 5% የሆነውን የትግራይ ህዝብ ማጥፋት እንዴት ያቅተናል አልዋል። ተነጋግረን ተማምነን አልፈነዋል። ይህንን ሲባል የቆየው አሁንም እየቀጠለ ነው። በግልጽ እኮ መናገር የትግራይ ህዝብ እንጠላለን እኮ አይባል። የሚባለውማ አውቃለሁ። ቲፒኤልኤፍን ነው እንጂ የትግራይ ህዝብማ ኢትዮጵያዊ ነው። ጉዱ እየደረሰ ያለው ትግራይ ፓብሊክ ላይ ነው። የቲፒኤልኤፍ መሪዎች እንዳይጠፉ አይደለም ክርክራችን። በዚህ መንገድ አይደለም የሚጠፉት። የትግራይን ህዝብ እያጠፋ አይደለም። ይህንን የጣሊያኑ ፋሺስት መሪ ለሂትለሩ መሪ ያለውን ማስታወስ የግድ ይላል። ኢትዮጵያን የምትፈልጋት ከህዝቦቿ ጋር ነው ወይስ ያለ ህዝቦቿ ነው ብሎታል። ትግራይ ምን ፈለገው በኢትዮጵያ ውስጥ? ከህዝቧ ጋር ነው? ከሃይማኖቷ ጋር ነው? ከተቋማቷ ጋር ነው? ወይስ ቲፒኤልኤፍን አጠፋለሁ ብሎ የትግራይን ህዝብ ማጥፋት ነው? ይሄ እውን ነው? ትክክል ነው? መሬት ላይ ያለው ነው የምናወራው ያለን። በተአምር የትግራይ መሪዎችን ከትግራይ ህዝብ ለማውጣት የኢትዮጵያ መከላከያ ሰራዊት በአደባባይ መሪዎቹ እጃቸው ካልሰጡ መቀሌን ይደበድባለሁ ብሎ ኡኡ ማለት አለባችሁ? መሆን የለበትም ነው የሚሉት። ያሉ ግን አውሮፓኖች ናቸው፣ ኢትዮጵያኖች አይደሉም። ነውሩ ነው። ጦርነትን ህግጋት አለው። ይህንን የትግራይን ጥላቻ ትግራይ ጠል የሆነ ፖለቲካ ካልሆነ በስተቀር ምን ያመጣዋል? መደራደር እና እነዚህ ሰዎች በህግ የሚጠየቁ ከሆነ በህግ እንዲጠየቁ ማድረግ ነው። ወደ እኔ አትመልሰው። የትግራይ ህዝብ ህወሓት ጠል የሆነ ፖለቲካ አያካሄድም። የተፈለገው ውሸት ቢደጋገም እውነት አይሆንም። የፖለቲካው ስህተት ሊኖረው ይችላል። በአመራር ስህተት ሊኖረው ይችላል። በትግራይ ጠል የሆነ ፖለቲካ ግን ለ27 ዓመት ነው። የ27 ሳምንታት አይደለም። ይህንን ሀቅ እስካልተነጋገርን ድረስ የትም አንደርስም። ወደ ድርድር አንቀርብም የሚባለው የለም። የፈለገው ነገር ተከፍሎ ትግራይን እናንበረክካለን ተብሎ የት ነው? እናቶች እኮ መንገድ ላይ እየወለዱ ናቸው። ወደ ሱዳን ስደተኞች ስትቀበል የነበረች ሀገር እኮ አሁን የዓለም መነጋገሪያ ሆኖናል። እናንተም ጋዜጠኞችም ሚዛናችሁን ጠብቁ። ይህንን አታንሱ ማለት ሀቅን ካልተነጋገር መፍትሄ ሊሆን አይችልም። ይሄ ፖለቲካ ቅጥ ያጣ ነው እንጂ ህወሓት አይጠየቅም፣ የህወሓት መሪዎች አይጠየቁ። ተነጋግረናል። አብይ አህመድ ብቻ አይደለም ጌታቸው አሰፋን የሚጠይቀው። ጌታቸው አሰፋ አብይ አህመድም ሊጠይቀው ይችላል። አሰራር እናስቀምጥ። ነፃ የሆነ ኮሚሽን ይቋቋምና ምን ምን እንደሰራ ይጠራ። ካልሆነ ብዙ ኃይል ያለው ዛሬ ትግራይን አንበረክካለሁ ካለ ነገ ጠዋት ደግሞ ሌላው ይነሳል። እነዚህ ናቸው የሀገራችን እውነታዎች። እና ከዚህ አንጻር ነው እኔ ቅድም ያልኩት። ይቅርታ፣ አንተ ወይም አንድ ሰው በግል ትግራይን ይጠላል ማለት አይደለም። የጥላቻ ፖለቲካ ግን 27 ዓመት ሰምተነዋል።
እሺ፣ አመሰግናለሁ አምባሳደር አቶ ነአምን። አምባሳደር፣ በኃይልም እርምጃ ተወስዶ ቢሆን መጨረሻው ወደ ፖለቲካ ድርድር ሳይገባ መፍትሄ ሊገኝ አይችልም ብለዋል እና ያለ ድርድር በእርግጥስ ያልቃል ወይ? አሁን በኢትዮጵያ ውስጥ ያለው ሁኔታ ምን ያስባሉ?
በጣም ጥሩ ጥያቄ ነው። እሱን መልሳለሁ፣ ግን አንዳንድ ሀቆችን አስምሬ ባጭሩ ወደዛ ወደ ጥያቄው እመራለሁ።
እሺ፣ አጠር ያለ
ስለተባለ አዎ አባጭሩ አንደኛ ኢሳት ጄኖሳይድ ወዘር ማጥፋት በትግራይ ህዝብ ላይ ጥላቻ የሚለው ነገር በእውነቱ ከሀቁ የራቀ እውነት የሌለው በአንድ ወቅት ከአንድ ድርጅት ጎንደር ውስጥ የመጣ ድርጅት በእንቅስቃሴው ጊዜ መግለጫ ተነቦ ያንን እንደ ኢሳት አቋም እንደ ኢሳት ፖሊሲ አድርገው ለፕሮፓጋንዳ ሲጠቀሙበት ነበረ ህዋቶች። ይሄ የታወቀ ነው። ሌላው ልክ ነው። ህዝብን ማንበርከክ አይቻልም የማንንም ትግራይን ህዝብም ሌላውንም ኢትዮጵያ ህዝብ። ችግሩ ምንድን ነው? ልዩነቱ ከአምባሳደሩ ጋር ያለው ህዋትና ህዝብ አንድና አንድ አይደሉም። አሁን ጥያቄው ህዋቶች ከመጀመሪያው ጦርነትን ወደዚህ ደረጃ የገፉት ፌደራል መንግስቱን ከመጀመሪያው ጀምሮ ወደ ጦርነት እንዲገፋ ያደረጉት እነሱ ናቸው። ያሉትን ፖሊሲዎች በመተቸት አይደለም፣ ለጦርነት በመዘጋጀት ብዙ አይነት ችግሮችን በመፍጠር ሳቦታጅ በመፍጠር ፕሎት በማድረግ በየአካባቢው ግጭቶች እንዲቀሰቀሱ ፋይናንስ በገንዘብ በስልጠና በመሳሪያ እንዳደረጉ ብዙ መረጃዎች አሉ። ይሄ ከሀቁ ጋር እኮ የመጣላት ነገር ቅድም ያልኩት ነገር አሁን አይደለም ነው። በ27 አመት ውስጥ ህዋት ሲተች በትግራይ ህዝብ ጥላቻ ይባላል። ኦጋዴን ውስጥ የተደረገ ጭፍጨፋ፣ በጋምቤላ ውስጥ የተደረገ ጭፍጨፋ፣ በምርጫ 97 ንጹሃን ዜጎች የተገደሉበት አንተ መጣቀው ሰለሞን፣ ይሄን ሁሉ መቼ አምነው ያውቃሉ? አሁንም እንዲያምኑ አንጠብቅም። በጣም ብዙ ወንጀል ተሰርቷል። አንድም ቀን ወንጀል ሰርተናል ብለው አያውቁም። ይሄ እኮ የታወቀ ነው። ድፍን ኢትዮጵያ በየእስር ቤቱ ወንድ ልጅ ሲደፈር፣ ወንድ ልጅ ሲኮላሽ፣ ስንት ዘግናኝ ነገር በህዋት የበላይነት ይደረግ የነበረባት ኢትዮጵያ ናት። ቤቱ ይቁጠረው፣ በሚሊዮን የሚቆጠሩ ዜጎች ይቁጠሩት፣ ምን ያህል ግፍ ምን ያህል በደል እንደተፈጸመ በህዋት እና ይህን ሁሉ ከትግራይ ይህን ሲባል የትግራይ ጥላቻ የሚለው የቆየ ዘፈን ነው። ወደሚቀጥለው ወደ ዋናው ጥያቄ ልሂድልህና መፍትሄ ሊገኝ የሚችለው ይሄንን ጦርነት የቀሰቀሱ ሰዎች መሪዎች፣ የህዋት መሪዎች ለፍርድ ይቀርባሉ። እዛ ውስጥ ህዋት ውስጥ ሪዝነብል የሆኑ ራሽናል የሆኑ ለመደራደር የሚችሉ ትግራይን ህዋትን በእኩልነት እንደሌላ ህዝብ የሚኖርባት ኢትዮጵያን የሚሹ የትግራይ መሪዎች የህዋት መሪዎች ካሉ ከእነሱ ጋር ድርድር ይደረጋል። ይሄንን የሰሜን እዝ ላይ የተደረገውን ተደራጅተው በራሳቸው አገላለጽ ፕሬንሲቭ በሆነ ቀድሞ በመምታት አምቡሽ በማድረግ አድፍጦ ተዘጋጅቶ መልምለው እዛ ውስጥ ያሉትን የሰራዊቱን አባሎች ከጓደኞቻቸው አስገድሰው እንዲገሏቸው በሌሊት ያደረጉ መሪዎች፣ የህዋት መሪዎች ከእነሱ ጋር ድርድር ሊኖር አይችልም። ድርድር ሊኖር የሚችለው ሰላማዊ መፍትሄ ከተደረገ፣ እነሱ እጃቸውን ሰጥተው ለፍርድ ይቀርባሉ ከታሰበ የፖለቲካዊ መፍትሄ። እኔ እንደውም የምጠይቀው እና አምባሳደር ፍስሐ በዚህ አይነት ወንጀል ውስጥ ያልተሳተፉ ሌሎች የህዋት መሪዎች ይኖራሉ ብዬ ገምታለሁ። ሁኔታውን ምን ያህል መስመር ቀይ መስመር አልፎ የሄደ ማንም አገር የማይቀበለው ትልቅ ክህደትና ወንጀል መፈጸሙን የሚያምኑ የህዋት መሪዎችና አባላት ከነሱ ጋራ መደራደር የሚቻል ይመስለኛል። አሁን ካሉ ህዋትን ወጥረው ጠንፈው ከያዙት እና እዚህ ደረጃ ካደረሱን አገራችን ውስጥ እንደገና ዳግም ጦርነት እንዲቀሰቀስ ከሁለት አመት ጀምሮ በይፋ በአደባባይ ሲደነፉ ሀገረ መንግስት የትግራይ እንመሰረታለን ሲሉ የለውጡን እንትን ሲያጥላሉ ብሔር ተኮር ግጭት የማንነት ግጭት እንዲቀሰቀስ ያንን እስትጌት ሲያደርጉ የነበሩ ብዙ ነገር ነው እኮ እኛ የታዘብነው። አዎ እንዳሉት በየአደባባዩ የሚነገረው ይሄ ነው። አምባሳደር ፍስሐ ግን ይሄ ነው እውነታው፣ ወደዚህ ይህን መቀበል አለብን፣ ወደዚህ የገፋን ወደዚህ ጦርነት አውዳሚ ጦርነት በጣም የሚያሳዝን የሚያሳፍር ነገር ማን ነው ተብሎ ቢጠየቅ ቢመረመር የህዋት መሪዎች ናቸው። ከነኚህ ጋር ድብድብ ሊኖር አይችልም። ይህን ሁሉ ወንጀል ፈጽሞ ሌላውን ቶ በተኙበት በመቶ የሚቆጠሩ የሰሜን እዝ ወታደሮች ተጨፍጭፏል። አይተናል የእነሱን ታሪክ በቲቪ እየወጡ ምን እንደተደረገባቸው ብዙ ነገር የኢትዮጵያ አይቷል። ከነኚህ ሰዎች ጋር ድርድር ሊኖር አይችልም። ድርድር ሊኖር የሚችለው ሰላም ለማምጣት ከተፈለገ ሪዝነብል የሆኑ ወንጀል ውስጥ ያልተሳተፉ የህዋት መሪዎች፣ የትግራይ ልጆች፣ የኢትዮጵያ ህዝብና የትግራይ ህዝብ በጋራ በሰላም እንዲኖር ከተፈለገ እነኚህ ሰዎች ከዚህ እውነታ ጋር ራሳቸውን አስታርቀው ያንን ድርድር ማድረግ ይቻላል። ህዋትን መወከል ቢችሉ እኔ በምንም ተአምር ከእንግዲህ በኋላ ሰላማዊ የሆነ ድርድር ከህዋት መሪዎች አሁን ካሉ ጋር ይደረጋል ብዬ አላምንም። ስለዚህ ይሄ ጉዳይ ምን ያህል አውዳሚ እንደሆነ የተፈጸመው ወንጀል ማንንም ሀገር ዝም ብሎ ከቴሮሪስት ጋር ካሸባሪ ጋር የሚደራደር ማንንም መንግስት ጫና የሚያርጉት ኃይሎች በሙሉ ማናቸውም እንዲያነ ነገር ቢደረግባቸው ዛሬ ፍሎሪዳ ገቨርነሮች ተነስቶ ሳውዘርን ኮማንድ የሚደበድቡ ሰለሞን የአሜሪካ ፕሬዚደንት ቁጭ ብሎ አይደራደርም። ምን እንደሚያረግ ታውቃለህ? እዚህ ባነሰ ኢንፍራክሽን ነው እነ ፕሬዚደንት ኬኔዲ እነ ፕሬዚደንት ጆንሰን ናሽናል ጋርድ እና አርሚ ገቨርነሮች ሳይፈነግጡ ሄደው ህገ መንግስቱንና ስልጣናቸውን ያረጋገጡ። የትግራይ መሪዎች በተለይ የህወሓት ነባር አጋዎች የፌዴራል መንግስቱን እነሱ በነበሩበት ጊዜ እኮ እናቃለን ደቡብ ክልል ፕሬዚደንት ናባታኪሾ በቤኒሻንጉል አይችሉም በሌሎችም ቦታዎች እንኳን በዚህ ደረጃ አይደለም ትንሽ አፈነገጡ ተብለው የታሰሩበትን ሁኔታ እናቃለን እኮ ሶኮል ፌዴራል የሚባል የውሸት ህወሓት ሁሉንም የተቆጣጠረበትና ከጀርባቸው የህወሓት ካድሬዎች የሚመሯቸው ፌዴራሊዝም የሚባለው የህዝብ እኩልነት አመጣን የብሔር እኩልነት እንኳን እንዲህ ተደርጎ ነው እንዴ ይሄንን ኮምፓሪዝም አመጣልን ምን እንዳደረጉ ህወሓቶች የበላይ በነበሩ ጊዜ በየሪጅኑ ያሉ ሰዎች ሲያፈነግጡ ሲተቹ ወይም አንታዘዘን ሲሉ ምን እንዳደረጓቸው አሰሯቸው እኮ እንኳን በዚህ ደረጃ የተፈጸመ በአገር ላይ ክህደትና ወንጀል። ሶ መፍትሄ ለተባለው አምባሳደርም አንተም ልትጠይቁኝ መፍትሄው ሊመጣ የሚችለው ይሄ የመጣው ከባድ በአገር ላይ አደጋ ውድመት የሲቪል ዜጎች የትግራይ ህዝብ ላይ የሚደርስ ከፍተኛ የሆነ ስቃይ እንዲቆም ከተፈለገ የህወሓትን ራሽናል የሆነ በእኩልነት አገሪቱን ስቴክሆልደር ሆኖ ሊያስተዳድር የሚችሉ ይሄንን ሪያሊቲ የተገነዘቡ ሰዎች ወደፊት መጥተው ከፌዴራል ገቨርንመንቱ ጋር መነጋገር አለባቸው። በምንም ተአምር ይሄንን ከፈጸሙ ወንጀል ክህደት ከፈጸሙና ካስፈጸሙ ዋና መሪዎች ጋር ድርድር ሊደረግ ይችል ነው ብዬ አልገምትም።
አምባሳደር ወደ እርስዎ ልመለስ። ቀደም ሲል የኢትዮጵያ መንግስት ባለስልጣናት ለተራዘመ ጊዜ ጥረት ሲያደርጉ እንደነበረ ከህወሓት መሪዎች ጋር ለመነጋገር ሰላም ለማውረድ ብዙ ጥረቶችን ሲያደርጉ እንደነበረ ተናግረዋል። በየጊዜው ማብራሪያና መግለጫዎችን ይሰጣሉ። ከጠቅላይ ሚኒስትሩ ጀምሮ እስከ ባለስልጣናቱ ድረስ የእምነት አባቶች፣ አዛውንትና የማህበረሰቦች መሪዎች ሳይቀሩ ወደ መቀሌ እየተመላለሱ እንዳልተሳካላቸው ተናግረዋል። መቼም ኢትዮጵያ ሉዓላዊ አገር ነች እና ፌዴራል መንግስቱ እንደዚህ አይነት ሁኔታ ውስጥ በሚገባበት ጊዜ ከክልል መንግስት ጋር በአቻነት መቀመጥ አለበት፣ መነጋገር አለበት ብለው ያምናሉ? በአቻ ደረጃ አንደኛ። ሁለተኛ ለምንስ ወደ ዓለም አቀፍ ድርድር መሄድ ያስፈልግ ነበረ በሀገር ውስጥ ያሉት ጥረቶች ሳያልቁ?
አመሰግናለሁ አቶ ሰለሞን። አንደኛ ቅድም በተነሳ ጉዳይ ላይ አሁንም ወደ ዝርዝር አልገባም። እንዳልኩት በኢትዮጵያ መንግስት የሚነዛው ያለ ፕሮፓጋንዳ ነው። አሁንም ሰማው ያለ ኢህአዴግ በኢህአዴግነት ኢትዮጵያን ባስተዳደረ ጊዜ ጥሩም በመጥፎም የሚጠየቁ የድርጅቱ አባላት የኢትዮጵያ ሕዝብን ይቅርታ ጠይቀው በጋራ ያጠፋ ነው አለ፣ በጋራ ያለማ ነው አለ። ካሁን በኋላ እድል ይሰጠንና አገሪቷን ወደ ሻለ ደረጃ እናደርሳለን እስኪሉ ድረስ ሬኮርዱ የሚያሳየው እንደ ኢህአዴግ ሆነው ነው።
አዎ፣
ከዛ በኋላ ጉዳዩ ተበላሽቷል። አሁን በግልጽ አስቀምጧል አቶ ናም ፌዴራሊዝም የሚባለው ሶኮልድ ብለውታል። ይሄ ደግሞ ለህወሓትና ለትግራይ ህዝብ የሞትና የሽረት ነው። በኢትዮጵያ ውስጥ ሁላችንም በእኩል የሚያስተናግድ ስርዓት መኖር አለበት፣ ችግር ካለው መሻሻል አለበት። ከዚህ ውጭ ግን ሌላ ስርዓት አይተነዋል፣ ዋጋ ከፍለነዋል። ይሄ እንግዲህ ኮሩ ይሄ ነው። ጦርነቱ ምን ተጀመረ፣ ልዩነቱ ከየት ተነሳ የሚለው አሁን በግልጽ አስቀምጠውታል። የፖለቲካ ችግር ነው ወደ ጦርነት የሚያስኬደው። ስለሆነ እንዲያውም አቶ ነአምን ትንሽ አዲስ አበባ የተሻለ ነገር ነግረውናል። ምንድን ነው የሚሉት? በህወሓት ውስጥ ለድርድር ሊጋበዙ ሊቀርቡ የሚችሉ ነገር ግን ሌሎች ደግሞ ፍጹም ድርድር የሚለው ምንድን ነው? ህወሓትን ከነጭራሹ የኢትዮጵያ መንግስት የማዕከላዊ መንግስት በቁጥጥር ውስጥ ካስገባ እናንተ ቀጥሉ፣ እናንተ ግን እስር ቤት ትገባላችሁ። ይህማ ድርድር አይባልም። አንድ መንግስት አቅም ካለው የሚያደርገው ነገር ነው። ግን ይህም ቢሆን ስህተት ነው፣ ሽብርተኞች ናቸው ብሎ የኢትዮጵያ መንግስት ፈርጇል። ሽብርተኛ ነው ቅድም እሳቸው ጠቅሷል። በትግራይ በኩል ደግሞ 2.7 ተጋሩ ድምጻቸው የሰጡበት የመረጡት ድርጅት ነው። ለዚህ ነው የማዕከላዊ መንግስት ጦርነት ከትግራይ ህዝብ ጋር ነው የምንለው። ሸፍትቷል። ይሄ መንግስት እኛን ሊያጠፋ ነው ብሎ አብይ አህመድና መንግስቱ ኃይለማርያምን በአንድ አይን የሚያይበት ደረጃ ላይ ደርሷል። ነገ ጠዋት አክሰስ ስታገኙ እናንተ ጋዜጠኞችም ይሄን የሚያስደስተኝ አይደለም፣ የትግራይ ህዝብ እዚህ ደረጃ መድረሱ እየተደስኩት አይደለም ማወራው። ነገር ግን እዚህ ደረጃ ላይ ደርሷል። ያ ትላንት የደበደበን ኤርፎርስ አሁንም እየደበደበን ነው። ኢትዮጵያ መጥፎ አልሰራንም፣ ሌላ ማማ ነው ያደረስናት ደማችን ከፍለን ብሏል። በዚህ ጉዳይ ላይ ሰከንድ ተብሎ ካልታሰበ አገሪቱ ወዴት እየሄደች እንደሆነ ይሄ ጨዋታ ነው። አምስት ሰዎች ናቸው ሁለት ሰዎች ናቸው ሲሉ አብይ አህመድ ሲያደርጉ የነበረ ፕሮፓጋንዳ ነው የሚደረግልን ያለ። ሌላ ያነሳው ቁም ነገር ግን እኔ መቀሌ ነው የምኖረው ነገር ያለ ከአዲስ አበባ የሚመጡ ሽማግሌዎች በሙሉ አግኝቻቸዋል። ይዘውት የመጡ አጀንዳ በተደጋጋሚ ቢመጡም የተነገራቸው አንድ ነው። ችግሩ የፖለቲካ ስለሆነ ብልጽግና ፓርቲ፣ ህወሓት፣ ሌሎችም ኢትዮጵያ ውስጥ ያሉ ፓርቲዎች ነጻ በሆነ መድረክ ተገናኝተን የሀገራችንን ሁኔታ እንነጋገር። አሁን የምሰማ ያለው ምንድን ነው? የአሜሪካ መንግስት አንድ ስቴት ቢሸፍን ምን ያደርጋል? እሱን አውቃለሁ። የአብይ መንግስት ግን ያ የማድረግ ስልጣንም የለው፣ የስልጣን ዘመኑም አብቅቷል። እንደዛም ሆኖ ግን ለአገሪቱ ደህንነት ሲባል ከፓርቲው መደራደር እንቀጥላለን። ይህንን ዝም ብሎ ፈረንጆች የሚሉት አፕል ኤንድ ኦሬንጅ ማወዳደር ምንድን ነው የምችለው? የማይሆን ነገርን ማነጻጸር ነው የሚቀርብልን ያለ። ይህ ሀገር በጣም በዲሞክራሲ ያደገ ነው። አብይ አህመድ ስልጣኑ አብቅቶለት እያራዘመ በመጨረሻ ላይ ደግሞ ሁለት አመት ሙሉ የኢትዮጵያ ኃጢአት በሙሉ በህወሓት በተግባር የፈለክ በቴሌቪዥን ማውራት ትችላለህ። የሚደበደቡት ያሉት ግን they will not forget አይረሳም፣ ህጻናት ናቸው። አንድ አነጋገር አለ ፈረንጆች እየመረጡ አውትሬጅ መሆን እየመረጡ የህወሓት በሌሎች የኢትዮጵያ ክፍሎች ላይ ስልጣን በነበረበት ጊዜ የፈጸመው በደል እያሰኘን በትግራይ ህዝብ ግን ህወሓቶች እዛ ስላሉ እነሱ እስኪያዙ ድረስ የትግራይ ህዝብ ደብደብ ማለት ፋሺዝም ነው። ማንም ሰው መቆም አለበት። ኢቭን የትግራይ ህዝብ ደግሞ ካለ ፍላጎቱ ለህወሓት የተጫነበት ከተባለ ሁለት ጊዜ እየተበደለ ነው። በአሁኑ ሰዓት ግን የትግራይ ህዝብ አንድ ሆኖ የኢትዮጵያ ሰራዊትን እንደ ጠላት አይቶ እየተዋደቀ ነው። ይህን ሁኔታ መቀበል አለ። እቤቱ ነው የመጣ። አንድ ሴንቲሜትር ወደ ኤርትራ አልተሻገረ፣ ወደ አማራ ክልል አልሄድም። ይሄ ሰራዊት የመጣ ሲሉ የሰሜን ኮማንድን በተቆጣጠረ ነው ጦርነት የተጀመረው የሚለው ልቦለድ ብንረሳው ጥሩ ነው። የወታደር እርምጃ ነው ወታደሮች ይነጋገሩበት። ነገ የሚያጠቃህን ሰራዊት ዛሬ ጥቁን ካስፈታኸው ዝም ብለህ አትበላም። ሁለት አመት ተኩል ነው ዝግጅት የደረገው። ልስ ቅድም አቶ ናምን ምን መረጃ አለን ኢንቴሊጀንስ አለን እንደሚሉት የአስመራ ፕሮጀክት ነው የኤርትራ ፕሮጀክት ነው። እደግመዋለሁ፣ ውላቸው የአብይና የኢሳያስ ውል ገና አዲስ አበባ ልኡካን ሳይለክ መንግስት ኢሳያስ አፈወርቂ የኢትዮጵያን የሰላም ስምምነት ተቀበለናል ሲል ህወሓትን ከነ ታሪኩ ከነ እሳቤው ወደ ቆሻሻ መጣያ እንጥላለን። አንድ የሌላ ሀገር መሪ ችግርን ቢኖር ኢትዮጵያ ውስጥ ይህንን ስላለ ነው አብይ አህመድ ያቀፉ። ነገ ምን ያልፍ ሰዎች ነን። እኔ እስከ ትላንትናው ድረስ የኢትዮጵያ መንግስት እንደ መንግስት ነው ያገለገልኩት። ኢትዮጵያዊ ነኝ። ትግራዋይነቴን ማንም ጥያቄ ውስጥ ሊገባ የሚችለው ይሄ ታሪክን እንደገና እየሰማሁት ነው። የዛሬ ስንት አመት ተቃዋሚ ሁኜ ዋሽንግተን በምኖርበት ጊዜ በምንቀሳቀስበት ጊዜ የደርግ ልኡካን መጥተው ነፍስሐ ደስታ ያሉኝን ነው ዛሬ የምሰማው። እንዴት መንግስቱ ኃይለ ማርያም ከራሱ አገር ካለው የታጠቁ ኃይሎች ጋር እንዴት ይደራደራል? ነገር ግን ወደ አዲስ አበባ ልንጠጋ ስንል አትላንታ ከኤርትራኖች ጣሊያን ደግሞ ከደርግ ቁጭ ብለን ስንደራደር ነበር። ከዛ ምንስ መንግስት ኢትዮጵያ ተፈጥሯል ማለት ነው። አልደራደርም። የምትደራደረው ህወሓትን ለማስቀጠል አይደለም፣ የትግራይ ህዝብን ለማዳንና ለትግራይ ህዝብ ካለህ ነው። በተለይ ደግሞ የዓለም የኖበል ሽልማት የተሸለመ ሰውዬ። ሁለተኛ ልንገርህ፣ ህወሓትና ትግራይ ህዝብ መነጠል አይችልም የምንለው ታሪክ ስላለው ነው። እያንዳንዱ የትግራይ ቤተሰብ ልጁን ሚስቱን ባሉን በ17 ዓመት ትግል በህወሓት ውስጥ ተሰውቶበታል። ይህንን ድርጅት በዛ ነው የማየው። የፓርቲ አባል ሆኖ ካርድ ኪሱ ስላለ አይደለም እንደ አሜሪካ ሪፐብሊካና ተመዝግቦ። እሱንም መለየት ከቻል በፖለቲካ ነው የምትለየው የተሻለ። በጦርነት ካልከው ግን ቅድም እንደተባለው ጥፋቱ ልማቱ ከዚህ ድርጅት ጋር አርጎ ያየዋል። ለፕሮፓጋንዳ አይደለም የምነግራው። ይሄ ባይሆን ይመረጣል አይመረጥም አይደለም፣ የትግራይ ያለው እውነታ ይሄ ነው። ለምንድን ነው የኤርትራ ጉዳይ የማይነሳው? ስለማይታመን ነው። ነገ ጠዋት እኮ ኢንክሉዲንግ ቪኦኤ የኢትዮጵያ መንግስት ፈቅዶላችሁ መሬት ላይ ከተገኛችሁ ታያላችሁ እነማን እንደተማረኩ፣ ታያላችሁ ምን አይነት መሳሪያ ከኤርትራ እንደመጣ በሪፋ ይደረጋል። እናመልጣለን ቢሉ እንኳን የማያመልጡበት ሁኔታ መሬት ላይ ይታያል። ኢሳያስን ሳያስፈቅድ ወደ ድርድር መግባት ስለማይችል ነው። ስለ ጦርነት እኔና አቶ ናምን አንጨርሰው እናያለን ምን እንደሚሆን። ወደ አፍሪካ ህብረት ይምጣና እገሌና እገሌ ከሰጡን እኛ እንደራደራለን ከነ ጭራሹ አልነጋገርም ነው የሚለው። እሱ የድርድር ሂደት ነው የሚሆነው። እኔ የሚመስለኝ በወታደርነት የሚያልቅ ነገር የለም። አሁንም አንዱም ሌላውንም ቢገፋው መጨረሻ ላይ የትግራይ ህዝብ እንደ ህዝብ ለመኖር የሚያስፈልገው ፖለቲካ ዳያሎግ ብቻ ነው።
መቼም ንግግራችን በንጹህ አእምሮና ቅድም እርሶ እንዳሉት አምባሳደር ህዝብን፣ ህፃናትን፣ ትውልድን ዋና ኢላማ አድርጎ ማዕከል አድርጎ ይቀጥላል ብዬ ነው የማምነው። ዋናው ደግሞ መፍትሄ ለማስገኘት ነፃ አእምሮ፣ ነፃ ህሊና መኖሩ ነውና በሁለታችሁም በኩል በዚሁ መንፈስ ይቀጥላል ብዬ አምናለሁኝ። እያጠራሁኝ መሄድ የምፈልጋቸው ነጥቦች አሉ። ስለ መንግስቱ ቅቡልነት ተናግረው ነበረ። ለመደራደርም ቢሆን መጀመሪያ ያ መንግስት ቅቡል ነው ወይ? ህወሓት ይሄንን ያምናል ወይ? ህወሓት በስልጣን ላይ በነበረበት ጊዜ ወይም ህወሓት አባሉ የነበረው ኢህአደግ በስልጣን ላይ በነበረ ጊዜ የተመረጠ ፓርላማ ነው የዚህን መንግስት የስልጣን ዘመን ያራዘመው በወቅቱ ዓለም አቀፍ ምክንያት። ስለዚህ ለምንድን ነው የመንግስቱ ቅቡልነት ጥያቄ የሚገባው? እርሶ እንደ በሰለ የፖለቲካ ሰውም ይህን እንዲያመዛዝኑልኝ እፈልጋለሁ። የኢትዮጵያ መንግስት ህጻናትን መደብደብ አይደለም። ማንም ሲቪል አንድ አካባቢ መኖሩ ጥርጣሬ ካለ ጀቶች ቦምብ አይጥሉም። ወታደራዊ ኢላማዎችን ብቻ ህወሓት በኃይል የተቆጣጠራቸውን መሳሪያዎችና ክምችቶች ለማውደም ብቻ ነው የተሰማሩት። በህዝብ ላይ የሚደርስ ምንም ድብደባ የለም። አንድም ሰው እንኳን እዛ አካባቢ መኖሩ ከተረጋገጠ ጀቶች ይመለሳሉ ሳይጥሉ እያለ ይናገራል። እኔም በቅርቡ ያናገርኳቸው አንድ ከፍተኛ ባለስልጣን ይህንኑ ገልጸውልኛል። ህጻናት ለመደብደባቸው ማስረጃ አሎት ወይ? የትግራይ ህዝብ በህዝብ ደረጃ ለመደብደቡ የተጨበጠ ማስረጃ አሎት ወይ አምባሳደር? ሌላው ጦሩ ላይ የተወሰደው እርምጃ ትክክል ነው ብለው ያምናሉ ወይ? አጠር አድርጎ አንድ ላይ ሊመልሱ ይችላሉ? እሺ አቶ ናም፣ እሺ ይቀጥሉ።
እኔ አሁንም በጣም አዝናለሁ በእውነቱ። ሴም የህወሓት መሪዎች የሚሉትን ነገር ነው ሲደግሞ የነበረው። መጀመሪያ ነገር 108 የፖለቲካ ድርጅቶች የፈረሙት እና የተቀበሉት ኮድ ኦፍ ኮንዳክት ነበር። የተለያዩ የፖለቲካ ድርጅቶች መመሪያ ነበር። ያንን መመሪያ በተደጋጋሚ ስለመጣሳቸው እኮ መንግስት አይደለም ሌሎች የፖለቲካ ተቃዋሚ መንግስት የሚቃወሚ ድርጅቶች እኮ ህወሓት ያደረግ የነበረውን ከትግራይ ሆነ የህወሓት መሪዎች ሲሉ የነበረውን ይሄ ከተስማማንበት ውጭ ነው ብለው ተናግረዋል። አሁን የመጨረሻ እንደውም ዶክተር ብርሃኑ ነጋ በቢቢሲ ቀርቦ ብዙ ጊዜ በሊጀረንት የሆነው ጠባጫሪ የሆነው ምንም ነገር ላለመቀበል ፍላጎት እንደሌለው የሚያሳየው በየጊዜው ህወሓት ነው ብሎ ለቢቢሲ የሰጠውን ኢንተርቪው አዳምጫዋለሁ ዶክተር ብርሃኑ፣ ሌሎችም የፖለቲካ ድርጅቶች። ስለዚህ ይሄንን በፌዴራሉ መንግስት ወይም የብልጽግና ፓርቲ ወይ አብይ እንዲያደርግ የሚለውን ክስ የሚያመጡት በጣም ጥቂት የሆኑ ፌዴራሊዝም ተነካ፣ ወደ አህዳዊ መንግስት ልንሄድ ነው፣ የእነሱ አጀንዳ ኢትዮጵያን አህዳዊ ለማድረግ ነው የሚለው ዘፈን አሁን ሲደገም የነበረው በጣም የሚያሳዝነው፣ ይሄንኑ የሚደግሙት የተወሰነ አክራሪ ጽንፈኞች ናቸው። ይሄ ደግሞ ኢሹ፣ ይሄ አጀንዳ የፌዴራሊዝም የይምሰል ለማስመሰል ያለውን ዋናውን አጀንዳ ለመደብደቂያ እንጂ ኢትዮጵያ ውስጥ በፌዴራሊዝም ስም ሴንትራሊዝም የነበረበት እና ከላይ በህወሓትና በኢህአደግ ሪጅኖች ሙሉ በሙሉ እንደውም የህወሓት ካድሬዎች እየተመደቡ ለእያንዳንዱ ክልል መሪ እነሱ የሚያሽከረክሩት ነው። አንዳንዶቹ ክልሎችማ ሶሾ ኢኮኖሚክ ስታተሳቸው አይፈቅድም ተብለው እንደ ጁኒየር እንደ ትንሽ ልጅ የሚታዩበት ሁኔታ ነው። እነ አፋር፣ እነ ቤኒሻንጉል፣ እነ ጋምቤላ ኤክሴትራ። ፌዴራሊዝም ለኢትዮጵያ ያስፈልጋል። እዚህ ላይ ማንም ብዥታ ያለው የለም። ዳይቨርስ የሆነ ሀገር፣ ኮምፕሌክስ ወይም ውስብስብ የሆነ ሀገር፣ ብዙ ኢንተረስቶች ያሉበት ሀገር አህዳዊ ማድረግ አይቻልም። በዛ ከአምባሳደሩ ጋር እስማማለሁ። ፌዴራሊዝም ያለ ዴሞክራሲ ሊሄድ አይችልም እኮ። ዴሞክራቲክ የሆነ ስርዓት አልነበረም፣ አፋኝ ነበር። ሪጅኖች በህዝባቸው በነጻ ፍትሃዊ ምርጫ የተመረጡ ሳይሆኑ በአብዮታዊ ዴሞክራሲ የተደራጀና በዛ መሰረት የሚደለደልና የይስሙላ ሙጫ እየተደረገ 100% አሸነፍን እያሉ ከላይ ከማዕከል በህወሓትና በኢህአደግ የሚዘወር ክልሎች ናቸው እንጂ ሪል የሆነ ዴሞክራቲክ የሆነ ፌዴራሊዝም ኢትዮጵያ ውስጥ እንዳልነበር ነው። ይሄ የነሱ የሌላውን ጉዳይ መሸፈኛ ነው። ቀደም ያልኩትን ነው መደግ ዋናው ሄዶ ይሄ ሁሉ ችግር ውስጥ ያመጣን ፌዴራሊዝም አይደለም፣ የትግራይ ህዝብ ወይም ህወሓት የተነፈገው እኩልነት አይደለም፣ እኩል ሆነ አስተዳድር ነው የተባለው። ዋናው የችግሩ እምብርትና እዚህ ደረጃ ያደረሰው ህወሓት በኢኮኖሚው፣ በፖለቲካው፣ በሴኪሪቲው፣ በመከላከያው የአንበሳ ድርሻውን ከቁጥሩ በላይ ተወክለዋለሁ ከሚዝበው ባይወክለውም እንኳን እሳቸው የሚሉትን እንኳን እንቀበል ብንል በ80-90% እዝ ቼን ኦፍ ኮማንድ መከላከያው በህዋቶች ቁጥጥር ስር የነበረበት የአንድ የብሔር በላይነት አለ ሲባል ድረስ በደህንነቱ እንደዚህ ነበርበት በኢኮኖሚው ካቀማቸው ከቁጥራቸው በላይ ብዙ ነገር ተቆጣጠረበት በውጭ ጉዳይ ጭምር የሚታወቅ ነገር ነው። ይሄ እኮ ያደባባይ ሚስጥር ነው የነበረበት። ይሄ ሁሉ ያነሰ በአቅማቸው እኩል ሆነው እንዲኖሩ አለመፍቀዳቸውና በፊትም የተነሱበት አጀንዳ ግልጽ ወደ አጀንዳ አላቸው። ኢትዮጵያን እንቆጣጠራለን ካልቻልን አባይ ትግራይን መሰረታለን የሚል እኮ አባይ ትግራይ ትግሪን ትግራይ አንዱ ሁለት ባላ ሁለት ጥምር ይዘው ነው። ይሄ ኮንትራዲክሽን ነው ሪኮንሳይል ያደረጉ ያልቻሉት ከፌዴራሊዝም ጋር ከመብት ጋር የተገናኘ እውነት ሀቀኝነት ቅንነት ቢኖር ኖሮ አብይ ጋር ከብልጽግና ጋር ከፌዴራል መንግስቱ ጋር ብዙ ጉዳዮችን በድርድር ያደረጉ ነበር። ምንድን ነው ያደረጉት? ሌላው ድርጅት ያላደረገው ይሄ መንግስት ከኦክቶብር በኋላ ቅቡልነት የለውም አንቀበለውም መንግስት የለም ብለው ነው ያወጁ። አሁን ደግሞ እንደራደር እያሉ ነው። እዚህ ደረጃ ነው የሄዱት። ኢትዮጵያ ውስጥ እኮ እነሱ ብቻ አይደሉም ተቃዋሚ፣ እነሱንም አሁን ያሉትን መሪዎች ሲቃወሙ የነበሩ ለዘመናት ሰዎች እኮ ይሄን ተቀብለው በሰላማዊ ህጋዊ መንገድ ነገሮችን ለመፍታት እየተንቀሳቀሱ በጠባጫሪነትና በሊጀረንት በመሆን ለማፍረስ ታቦታጅ ለማድረግ ብዙ ነገር ለማደናቀፍ ሲንቀሳቀስ የነበረው እንኳን ለመንግስት አይደለም ለእያንዳንዱ ዜጋ ግራ በሚያጋባ መልኩ ተዋሽ። ይሄንን አሁን ለመሸፋፈንና ያልሆነውን ሆነ ብሎ ለማሳመን የሚቻል አይደለም። እኔ አሁንም ደግሞ ሰለሞን ወደ መፍትሄው እንምጣ ካልን ይሄ የትግራይ ህዝብና ህወሓት አንድ ነው የሚለውን ነገር ትቶ ራሽናል የሆኑ የትግራይ ተወላጆች ነገሩ ከመሸቱ በፊት ይሄ ችግር ከመስፋቱ በፊት ሰላማዊ የትግራይ ህዝባችን ከመጎዳቱ በፊት ብዙ ጉዳት ከመምጣቱ በፊት ራሽናል የሆኑ የትግራይ ልጆች ህወሓትም ውስጥ ያሉ ራሽናል ሰዎች ይህን ጉዳይ ወደ ሰላማዊ ሁኔታ እንዲሄድ ማድረግ እንጂ አሁን ካሉ ወንጀለኞችና ብዙ ስቃይና ብዙ መከራ ብዙ ክህደት የፈጸሙ ሰዎች ጋራ አሁን የተደረገውን ነገር እሳቸው አሳንሰው በጣም በሚያሳፍር ሁኔታ የተናገሩትን ያደረጉና ያስደረጉ የህወሓት መሪዎች ጋር ቁጭ ብሎ መደራደር ይሄ ትልቅ በኢትዮጵያ ህዝብ ላይ የሚካሄድ ክህደት ይሆናል። ዶክተር አብይ ይሄን ካረገ ነገ አይኖር። ይሄ ማንም መንግስት የሚያደርገው አይደለም። ማንም በተለይ በተኙበት ብዙ መቶዎች ተገለዋል። አቶ ሰለሞን ይሄ የተረጋገጠ ይሄ ኢንቨስቲጌሽን አስፈልጓል እራሳቸው ተናግረዋል። ፕሪምቲቭ ስትራይክ አርገን መተናቸዋል መሳሪያ ወስደናል ብለው የተናገሩት ጌታቸው ስትራይ ነው። ባሉ ልዩነቶች አሉ። እኔም እኮ አለኝ ኢትዮጵያ ውስጥ ካለው መንግስት ጋር አለኝ መስተካከል ያለባቸው ነገሮች አሉ፣ ስጋቶች አሉኝ። ይሄንን ግን የምትፈታው በውይይት በድርድር ነው። እኔ በፊት የተረሰብኳቸው ንቀትም ጭምር ነው። እኔ ያመጣኋቸው እኔ እንደፈለገው ማሽከረክራቸው ኦሮሞና አማራዎች ዛሬ እኔን ወደ ጎን አድርገው ትግራይ ውስጥ ነው እንዴት ሆኖ እነሱን እቀበላለሁ የሚል ንቀትም ጭምር ነው። ይሄ አቶ ሰለሞን እኔን አስመረ ነግራል። እነሱን እንጂ የፌዴራሊዝምና ሰብስታንቲቭ በሆኑ ሀገሪቱ ችግሮች ሳይሆን ያን ስነ ልቦና ያን እኩል ነን እኛም አስፍተናል፣ ይህን ጉዳይ በሰላማዊ ውይይት መፍጠር እንችላለን የሚል ቅንነት ስለሌለ በፊት የነበራቸውን የበላይነት ስላጡ በእኩልነት መኖር ደግሞ ሞት ስለሆነ እነስዩም እነ ስብሀት እኮ ሁለት አመት ጀምሮ በይፋ እየወጡ ማንም ይህን ተቃዋሚ የሚብሉን የአብይ ወይ የብልጽግና ወይ የመንግስት ተቃዋሚ እንኳን በማይሉ ደረጃ በድፍረት በንቀት እኮ ሲናገሩ ነበር። ይሄ እኮ የአደባባይ ምስጢር ነው። ዛሬ የተጀመረ አይደል?
ውይይቱ አላበቃም። መልሰን እናመጣቸዋለን። ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። አት ቪኦኤ አምሃሪክ የፌስቡክ ገጻችን፣ ሃሽታግ ቪኦኤ አምሃሪክ ደግሞ የትዊተር ገጻችን ነው። አሁን ሰለሞን አባተ ወደ አዘጋጀው ውይይት እንመለስ። ኢትዮጵያ ውስጥ ላለው በፌዴራል መንግስቱና በህወሓት መካከል በተፈጠረው ሁኔታ መወያየትና መደራደር ያስፈልጋል ወይስ አያስፈልግም? ለዚህ ግጭት ተጠያቂው ማን ነው? ወዴት እያመራ ነው? መፍትሄስ አለው? የሚሉ ዋና ጥያቄዎችን መነሻ አድርጎ የተዘጋጀ ውይይት ነው እያደመጣችሁ ተነበረው። ተወያዮቹ አቶ ናምን ዘለቀ በግንቦት ሰባት የአመራር አባልነትና በመብቶች ተሟጋችነት የቆዩ ከለውጡ ወዲህ ከፖለቲካው አመራር ወጥተው ሰሞኑን በኢትዮጵያ ውስጥ በተፈጠረው ውጥረት ምክንያት ወደ ሙግቱ የተመለሱ የቨርጂኒያ ነዋሪ ናቸው። ሁለተኛው ተወያይ ደግሞ አምባሳደር ፍስሐ አስገዶም ከኢትዮጵያ የውጭ ጉዳይ ሚኒስቴር ባለስልጣንነት በተለያዩ ሀገሮችና በመንግስታቱ ድርጅት እስከ አምባሳደርነት ያገለገሉ ናቸው። ውይይቱ ከተገታበት ይጀምራል።
መቼም ቀደም ሲል የነበሩ ነገሮች በኋላም ለውጡ ከመጣ በኋላ ጠቅላይ ሚኒስትሩም ደጋግሞ በአደባባይ ይቅርታ የጠየቁባቸው ናቸው። የምህረት አዋጅም የወጣባት ሀገር ነች። እና እንደተባለው በንግግር ብዙ ቦታ ላይ መድረስ ይቻል ነበር። ስለዚህ እነዚህ ቀደም ሲል ተፈጥረው የነበሩ ነገሮች በሀገሪቱ ታሪክ ውስጥ ወደፊት የሚያስኬዱ አይደሉም፣ እነሱ ላይ እየተመላለሱ ብዙ መቆየት የሚል እምነት ከዚህ በፊት ሲንጸባረቅ ነበር በብዙ አካባቢዎች። አስፈላጊ ከሆነ በእነዚህ ጉዳዮች ላይ ብቻቸውን እንነጋገርባቸዋለን። አምባሳደር፣ እስቲ ቅድም እኔም ላነሳቸው ጥያቄዎች፣ አቶ ናምንም አሁን ላነሳቸው ነጥቦች መፍትሄ ሊሆን ይችላል የሚሉት መልስ ሊሆን ይችላል የሚሉት ካሉት፣ በነገራችን ላይ እኛም እየጠየቅንን ሚዲያ መግባት እንዲችል ወደ እነዚያ አካባቢዎች የሰብአዊ መብቶች ተመልካች ታዛቢ ድርጅቶች ተጠሪዎች መግባት የሚችሉበት ሁኔታ እንዲፈጠር በግልጽ ጥያቄዎችን እያቀረብን ነው። ከሁሉም ወገንም እየቀረበ ነው ያለው እና እንዳሉት በምድር ላይ ያሉ ሁኔታዎችን እናያቸዋለን በቅርቡ የሚል እምነት አለኝ። ወደ እርስዎ ልመለስ አምባሳደር።
እሺ አቶ ሰለሞን፣ አንድ ሁለት ብቻ ነጥብ አስቀምጥ። በጣም ስልጡን የሆነ ውይይት እንድናደርግ ከመጀመሪያው ስለ አስታወስከኝ በጣም ይከብዳል። አንዳንድ ጊዜ አንዳንድ ነገሮች ሲሰሙ በምን ደረጃ ላይ እየተነጋገር እንደሆነ ለእኔ ያሳስበኛል። ይህ ካልኩ ዘንዳ አንዳንዱ ጥሬ እውነቱንም ውሸቱንም ውሸት ማለት አለበት። የትግራይ ሕዝብ ይሁን ህወሓት አንድም አባይ ትግራይ የሚሉት ነገር አስቆምጠው ተራ ውሸት ነው፣ ውሸት ሲደጋገም እውነት ይመስላል ሲል አንድ ማለት የምችለው በአሁኑ ሰዓት ግን አሁን በትግራይ ላይ እየደረሰ ያለው ግፍና መከራ የትግራይን ህዝብ እየገፋው ነው። እኔ ያሳስበኛል። እኔ ከተማሪዎች እንቅስቃሴ ጀምሮ የትጥቅ ትግል ባካሄድንበት ጊዜ ባለፉት 27 ዓመት ከኢትዮጵያዊነት እና ከኢትዮጵያዊነት ሌላ ነገር ታይቶኝ አያውቅም። በአሁኑ ሰዓት ግን እንደና አቶ ናምን ያሉ ትንሽ ሪዘነብል ያልሆኑ ሰዎች በተራ ሚዲያ ሳይሆን በመንግስት አካላት ሆነው ጨርሰው ግደለው ሲሉ የህዝብን መከራ ሰቆቃ ሳያሳስባቸው ሲቀር ይቺ ሀገር የት ትደርሳለች? ስለ ትግራይ ብቻ አይደለም ማወራው ያለው ኢትዮጵያ እንደ ኢትዮጵያ ማሰብ ያለብን ይመስለኛል። ለጊዜው ቅድም ያልኩት ነው የቅርብ ጠላት ሳይና ያንን ጠላትን ለማጥፋት ብለህ ከዛ የባሰ ጠላት ማፍራት የለብን። ይህንን ሁላችንም ሊያሳስበን ይገባል። ሁለተኛ ኢትዮጵያ ውስጥ አንድ ችግር አለ። ማዕከላዊ መንግስትን መንቀፍ መነጋገር እንደ ፖለቲካ ፓርቲ ንቀት ምን አመጣው? የኢትዮጵያ ህገ መንግስት የሚሰጥ ነው የተሰራው ተፈር የአብይ መንግስት ህገ መንግስት እየጣሰ ነው ብሎ መናገር ድፍረት አይደለም፣ መሳደብ አይደለም። ወደ ስነ ልቦናዎችን ተናገርተን እነዚህ ሰዎች እንደዚህ ናቸው ድርጅት ነው የፖለቲካ አቋም ያስደው አሁንም ይከተልበታል የፖለቲካ አመለካከት ነው። ለጦርነት ግን የሚጋብዘን አይደለም። ይገባኛል የኢትዮጵያ መሪዎች በሌላ ሶስተኛው ወገን በተለይ በተደራጀ ሀል ስማቸው እንዲነሳ አይፈልጉ። መታገስ አለባችሁ። መሪ ከሆንክ ያንን ነገር ይመጣል ተብሎ ይሄንን ወደፊትም ይከተላል። ሁለተኛ ሁለት መንግስታት ናቸው። ማዕከላዊ መንግስት እንደፈለገው አይሄድበትም። የኢትዮጵያ ህገ መንግስት ክልሎች ስልጣን አላቸው፣ ማዕከላዊ መንግስትም ስልጣን አለው። ያኛው ሌላኛውን ተጋፋ ካለ ደግሞ ጠረጴዛ ላይ እንነጋገር ከነ ጭራሹ ማታንሱት የሚለው ነገር ግን ዋጋ ተከፍሎበት የመጣ ለውጥ ነው፣ ስርዓት ነው። ይሄንን በመርህ ደረጃ እንስማማ። አንድ ክልል ሌላውን ክልል በተለይ ደግሞ ወደ ብልጽግና ፓርቲ ካልገባ በማጥላላት ደረጃ በዘመቻ ግን የህወሓት መሪዎች ብቻ ሳይቀር ተጋሩ እንደተጋሩ ያሸማቀቀ ፕሮፓጋንዳ ነው ኢትዮጵያ ውስጥ የተካሄደው። ይህንን መታወቅ አለበት። ሌላው ሌሎች ተቃዋሚዎች ለሰላም ድርድር ዝግጁ ሲሆኑ ህወሓት አፈነገጠ ይባላል። እኔ እስከማውቀው ድረስ እስር ቤት ናቸው ያሉት። የዚህ አይነት ሪል ተቃዋሚዎች ሆነው በዚህ መንግስት ላይ ቅሬታ ያሳዩ ጊዜ አብቅቶለታል ያሉ ምርጫ ይደረግ ያሉ አማራጭ ያመጡ እስር ቤት ናቸው። ይህንን ለእናንተ የሚደርሳችሁ እየተባለ ነው የህወሓት አመራር። ስለ ስነ ልቦና እና ሌላው ብንተው፣ ሌላው የኢትዮጵያ ብሔር ብሔረሰብ ምን አይነት ስርዓት እንደሚፈልጉ ሜዳውን እናመቻችና እንተውላቸው። ይሄ ፌዴራሊዝም ፌክ ነው፣ መሻሻል አለበት፣ ሌላ ነው የሚፈልጉት የሚሉ እኔም አቶ ናምንም ማድረግ የምንችለው የኢትዮጵያ ህዝብ የኢትዮጵያ ብሔር ብሔረሰቦች ይህንንን ነገር በሰላም እንዲያዩ ምርጫ እንዲያደርጉ እድሉን ይስጣቸው። ከእኔ ልሳሳት ይችላሉ፣ እሳቸው ልሳሳት ይችላሉ። እኔም አምነዋለሁ አሁን ያለው ህገ መንግስት አስፈላጊ የሆነ መሻሻል ተደርጎለት ዋናው የኢትዮጵያ ችግር መፍትሄ ነው ብዬ አምናለሁ። ሌሎቹ ደግሞ እሱ አይደለም ከነጭራሹ ተቀድሞ ጣል አለበት የሚላሉ፣ ሌሎቹ ደግሞ ሌላ አማራጭ ያያሉ። ለዛ የሽግግር ወቅት ነበር የሚያስፈልገው። አሁን ያለው የአንድ ሰው ፈላጭ ቆራጭ ስርዓት ነው ኢትዮጵያ ውስጥ። ይህንን ነው መገንዘብ ያልቻለው። ብልጽግና ፓርቲ የሚባልም ራሱ እየሰራ ያለ አይመስለኝም። ቅድም የጠየቀኝ ጥያቄ ህገ መንግስቱ የሚለው ይሄን አብቅቶለታል። ከመስከረም በኋላ የፈለከውን ቲያትር ብትሰራ ጊዜው አብቅቷል፣ መነሻውም እናውቃለን፣ ከግንቦት ወደ ነሐሴ ከነሐሴ የተደረገው ብሎ ተንትኖ አለዋል። ይሄ ካለ በኋላ ያኔ ሁለታችንም ባንተዋወቅ ብልጽግና ፓርቲና ሌሎችም ሆነን አገሪቱን ደግሞ ማስቀጠል አለብን በአዋጅ አውጇል። ቁብልነት የሌለው መንግስትም ቢሆን ፓርቲው በእኩልነት ከመጣ ወደፊት የምንሄድበት እናያለን ሲባል የማዕከላዊ መንግስት ደግሞ ኢትዮጵያ ቀደም ያልኩ ይሄ ነው እየመረጡ መናደድ ነው አውትሬጅ ነው ማዘን የሚያስበለን ኢትዮጵያ ውስጥ ይሄ ነው። የኮቪድ መከላከያ ማስክ እኮ ነው ኢትዮጵያ ልጆች የተከለከሉት። የትግራይ ልጆች ብቻ አይደሉም መቀሌ ዩኒቨርሲቲ እና አክሱም ዩኒቨርሲቲ አድግራት የሚማሩት። የጮኸ ሰው አልሰማም። ዓለም አቀፍ የሚሰጠን እኮ ሴፍቲነት ድሆችን የመርዳት እኮ ነው የተከለከልነው። ሌላውን በጀት እሽቶ ይህንን ነው የትግራይ ህዝብ አይመለከትም የምትሉ እነዚህ ሰዎች እኮ ምግብ ይፈልጋሉ። ህወሓት ወደድም ጦሉ እዛ ያለ ነው። በፍላጎታቸውም ላይሆን ይችላል ቅድም እንዳልኩት። ግን እስከዚህ ድረስ የሄደ መንግስት ነው በኩል የሚታየው። ቁብልነቱ በህገ መንግስቱ የለውም። በአንድ በኩል ማዕከላዊ መንግስትም የትግራይ ምርጫ እውቅና አልሰጥም መንግስቱ የመጣ ማውቅም ብሏል። አሁን መደራደር ያለብን ይሄ ነው። የፖለቲካና የህገ መንግስት ቀውስ ተፈጥሯል አገሪቱ ውስጥ። ችግር ከሌለም አትደራደር። ካልተደራደርን ግን መተላለቅ ነው መፍትሄው ከተባለ ያሳዝነኛል። ግን ከኛ በሬዲዮ ከምናገር ሰዎች ውጭ ያለ ጉዳይ ነው ይለይላቸው። እኛ የምናወራው ያለ እንዲያውም ማውራት መነጋገር ያለብን በእንደዚህ አይነት ሁኔታ ነው። ሌላው የጠየቀኝ ትግራይ ውስጥ ያለው ግፍ ማስረጃ አለ ወይ ነው። እኔ አለኝ። ግን ስንት ህጻናት እየሞቱ እንደሆነ የኔን ተውና 45,000 ኢትዮጵያውያን ተጋሩት። ኢትዮጵያውያን እኮ በስንት ችግር በጦርነት መሃል ሱዳን ገብተዋል። ለሽርሽር አልሄዱም። እሱ በቂ ነው ለኔ። 8 እናቶች ወልደዋል በመንገድና ሱዳን ሲደርሱ። መንቀሳቀስ የማይችሉ አረቢቶችና አዛውንቶች እየተደበደቡ ናቸው። እኔ ግን አይደለሁም ይህንን ምንነኝ የምልህ። ሚዲያ ይግባ፣ ቪኦኤ ይግባ፣ ቢቢሲ ይግባ። ትላንት አንድ የሚያሳፍር መግለጫ ሰማሁ። ወደዚህ አካባቢ ዓለም አቀፍ ሚዲያ ማንጋብዘው ይላል የኢትዮጵያ መከላከያ ሰራዊት ሚኒስትር ነው ምክትል ሚኒስትር። ለእነሱ ደህንነት ተብሎ ነው። ሲኤንኤን የሚገባው ቢቢሲ የሚገባው ይህን ሪስክ እየወሰደ ነው። ያውም በወታደሮች ጋር ሆኖ እናውቃለን ይሄ ተብሎ እንዳልሆነ አሁን የተፈተረፈ ነገር ነው። ተፈር የኔ መልስ ምንድን ነው? ኢንተርኔቱ ይከፈት፣ ቴሌፎኑ ይከፈት፣ ቪዲዮ ይፈቀድ። ምን አይነት ጉዳት እየደረሰ እንደሆነ አንድ የመጨረሻ ጉዳይ ላንሳል። የትግራይ ህዝብ በምን አይነት ሁኔታ እንዳለ ማይካድራ ተነስተዋል። እኔም አውቀዋለሁ። በማይካድራ የገባው ፋኖ የሚባል የሽፍታ ቡድን፣ የአማራ ልዩ ኃይል፣ የኢትዮጵያ መከላከያ ኃይል በየተራ ነው የገባው። ነገ ጠዋት ነፃ በሆነ ሲጠራ ወንጀለኛ ማን እንደሆነ እናያለን።
ግን እኮ ይቅርታ አድርጉልኝና አምባሳደር፣ ማይካድራ ላይ አቶ ሰለሞን እሺ፣ ቆይ አንድ ጊዜ ይጨርሱ አምባሳደር።
እሺ፣ ማይካድራ ላይ የተባለው የተደረገው የኢትዮጵያ ሰራዊት እያለ ኦርኬስትሬት ያደረገው ነገር ለአምነስቲ ኢንተርናሽናል የተዋላቃለው እነሱ ምን እንዳሉ አቃለው። ሱዳን ወጥተው የተናገሩ ስደተኞች ደግሞ ለቢቢሲ እና ለአፍሪካ ለአሶሲየትድ ፕሬስ ምን እንዳሉ አቃለው። ይሄ ጊዜ ጉዳይ ነው። እስካሁን ድረስ የአዲስ አበባው ትርክት እየተጋባ ነው። አውሮፓ ህብረትም ጠይቋል፣ ዩናይትድ ኔሽን ጠይቋል። ይጣራል። የኤሰመጉ ቃል አቀባይ የተባለች አንድ ሴትዮ በሚገርም እኮ ለቢቢሲ ስትናገር ህወሓት መንግስትን ፈቅደውልን እዛ አካባቢ ሄደናል ብላለች። ከዚህ የባሰ ንጹህ ውሸት ሊኖር አይችልም። ያሳፍራል። በሰዎች መብት ላይ የሚከራከር ድርጅት አጠገቡ ህወሓት ከነጭራሹ እዛ አካባቢ የሚያስተዳድረው ጋዜጣ የሚያስገባበት ካስገባ የሰበጉን አይደለም የሚያስገባው፣ ሌሎቹን ነው የሚመልኩ። ሌላው ያነሳልኝ ጥያቄ የኢትዮጵያ መከላከያ ጦርነቱ የተጀመረው ከዛ በፊት ነው። የሰሜን እዝ ትግራይ ውስጥ ሆኖ የትግራይን መንግስት እና አስተዳደር ሊወጋ መመሪያ ተሰጥቶት የሚያጠቃ ከሆነ ማንንም አካል የሚያደርገው ነው። ቀድሞ እርምጃ መውሰዱ ትክክል ነው። ዝርዝሩ ቀደም እንዳልኩት ወደፊት ይመጣል። ማን ከክልሉ ጋር እንደተስማማ ይሄንን ብዙ ሰዎች አለቁ ፍያማ ለብሰው ወደ እንትን ላኳቸው የሚለው ግን ያው የተለመደው የአዲስ አበባ ፖለቲካ ነው። ቀደም ያልኩ ጦርነቱ ከዛ በፊት ነው የተጀመረው። ይህንን ከደረሰበት የትግራይ መንግስት ዝም ብሎ ነው የሚያልቀው? እዚ መሀል ሆነ ሲጨረስ ተአምር በሆነ መልክ ጉዳት ሳይደርስ ኮማንዶን እንዳያጠቃው ተከላከለ። ይህንን እንደ ትልቅ ሚስጥር ያዝ አይደለም። ጦርነት የተጀመረው ከዛ በፊት ነው ማንንም ራሱን ለመከላከል ከጥቃት የሚያደርገው።
አመሰግናለሁ አምባሳደር ፍሳሐ። መቼም ካነሷቸው ነጥቦች ውስጥ የማዕከላዊ መንግስቱንም ሆነ የሌሎችን ወገኖች ምላሾች የሚፈልጉ ነጥቦች አሉ። የኮቪድ መከላከያ ወይም የኮሮና ቫይረስ መከላከያ ተከልክሏል፣ ለህዝብ እንዳይደርስ ትግራይ ውስጥ የሴፍቲ ኔት ዳታ እንዳይደርስ ተከልክሏል ያሏቸው ነጥቦች አሉ።
ማደባባይ ጋር ተሰለሞን ይቅርታ አድርግልኝ፣ በደብዳቤ እኮ ነው። ደብዳቤው አንተ ቢሮ ጠይቅ ይኖራል፣ እርግጠኛ ነኝ ቢሮ አካባቢ ውስጥ ይኖራል።
እሺ እሺ፣ ግድ የለም። እሺ አምባሳደር፣ እነዚህ እናገኛለን፣ እንዘግብባቸዋለን። ያው
የማዕከላዊ መንግስት ያለው ምንሰጥ ከሆነ ያ መንግስት ስላልተመረጠ ሴፍቲ ኔቱን ባጀቱም ኮቪድም የጤና ጥበቃ ሚኒስቴር ነው ይሄን ደብዳቤ ጻፈው ለትግራይ ክልል። ምንድነው ያደረገው? ለሁሉም ዩኒቨርሲቲዎች ዝርዝር አውጥቶ በዚህ መልክ ይላክላቸዋል ሲል የትግራይ ዩኒቨርሲቲዎች በሙሉ ወጥቷል።
ጥሩ።
ማህበራዊ ሚዲያ ላይ
ምላሽ ይዘንበት እንመለሳለን። እሺ አምባሳደር፣ እና ሌሎችም ነጥቦች አሉ። አንድ ጊዜ አቶ ናምን፣ ሌሎችም ነጥቦች አሉ ያነሷቸው። የህገ መንግስት ቀውስ ተፈጥሯል ያሉት ጉዳይ አለ። የጋዜጠኞች ወደ ጦር ቀጠና ውስጥ አለመሄድ ለደህንነታቸው ሲባል ነው የሚለው ነገር እስከምን ድረስ እንደሚያስኬድ አላውቅም። በዚህም ላይ የመንግስቱ ባለስልጣናት ምላሽ እንዲሰጡ እናደርጋለን። ምክንያቱም እኔ ራሴ ለኢትዮጵያ ቴሌቪዥን ስሰራ ወደ አንድ ዓመት ለሚጠጋ ጊዜ የጦር ቀጠና ሪፖርተር ሆኜ በጦር አካባቢዎችና በግንባር ድረስ አካባቢዎች ሳይቀር እየተገኘን ዘግብ የነበረበት ሁኔታ ነበር በኢትዮጵያ ታሪክ፣ ሌሎቹን ዓለም አቀፍ መገናኛ ብዙሃን ይቅርና። ስለዚህ እነዚህ ሁኔታዎች ለምን እንደማይመቻቹም መልስ እንዲሰጡ እናደርጋለን የፌዴራል መንግስቱን ባለስልጣናት። አቶ ነአምን፣
አሊጌሽኖች አሉ፣ ክሶች አሉ። እኔ በዛ ላይ ኮመንት ማድረግ አልችልም፣ እንትኑም የለኝም ኢንፎርሜሽኑ። ግን በእርግጠኝነት ለማለት የሚቻለው አቶ ሰለሞን፣ ፌዴራል መንግስቱ ማንም መንግስት በማይታገሰው ሁኔታ የትግራይ ክልላዊ መንግስትና በተለይ ህወሓት መሪዎች ሲያደርጉ የነበረውን ታግሶ በጣም 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 ብዙ ሙከራዎች እንዳደረገ በዝርዝር የሚታወቅ ነገር ነው። በኋላ ላይ መጨረሻ ላይ ይህ መንግስት አንቀበልም፣ ሌጂትመሲው ቅቡልነቱ አልቋል፣ ህገ ወጥ ነው ብለው ዲክሌር አረው። እዛን ጊዜ ፌዴራል መንግስቱ ያለው እንግዲያው ከክልላዊ መንግስቱ ጋር ያለን ግንኙነት እናቋረጣለን፣ የትግራይ ህዝብ እንዳይጎዳ። ጠቅላይ ሚኒስትሩም በዚህ ላይ ተደጋጋሚ መግለጫ ሰጥተዋል። እንዳይጎዳ አስፈላጊውን የገንዘብም የአቅርቦትም የሌላውን ነገር ኢንክሉዲንግ የኮቪድ በሙሉ ቀጥታ ወደ ከተሞችና ወረዳ ሌቭል ካሉ አስተዳደሮች እነሱ በህዝብ የተመረጡ ስለሆነ እና ወደፊትም ባለው ምርጫ የሚሳተፉ ስለሆነ የትግራይ ህዝብ እንዳይጎዳ በሚል ያንን ሜዥር እንደወሰደ ያንን ፖሊሲ ለመተግበር ሲዘጋጅ እንደነበረ እና ምንም በሚባለው ደረጃ ለትግራይ ህዝብ የተቋ ገንዘብ እንኳን ሶስት ቀን ሲቀራው እነሱ ያንን ሰሜን እዝን ያደረጉትን ይቅር የማይባል ታሪካዊ ወንጀል ከማድረጋቸው ሶስት ቀን በፊት ብር፣ አዲስ የታተመው ብር በሁለት አውሮፕላን ተጭኖ ለትግራይ ውስጥ ለሚገኙ ባንኮች እንደተከፋፈለ የምናውቀው ነገር ነው። ናው እኔ አምባሳደር ፍሳሐ በጣም ማግ ነው። መቼም ቢሆን ከህወሓት መሪዎች ከእሳቸውም ዛሬ ሲደገም የምሰማው ምንም ነገር ለመቀበል አይናችንን ግንባር ያድርገው የሚል ሁኔታ ነው። ይሄ ማይካድራ የተፈጸመውን አንደኛ የኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ኢንቴግሪቲው ኮስችን ማይደረግ ኢንተርቪውን አይቼዋለሁ። አቶ ሰለሞን ተከታትለ እንደው የሂውማን ራይትስ ዋች የአምነስቲ ኢንተርናሽናል አድቫይዘር የአፍሪካ ዳይሬክተር ሆኖ የሰራ በጣም በጣም ኢትዮጵያዊ የሆነ ኢንቴግሪቲ ኮስችን የማይደረግ ሰው ነው የዚህ መሪ። አሁን ቅድም ነጭ ውሸት ማይካድራ ላይ የፈጸመው ኢትዮጵያ መከላከያ ሰራዊት እንደሆነ ህወሓት እንደሌለበት ህወሓት ያደራጃቸው ሳምራ የሚባል የወጣት ሊግ እንዳደረገው የወጣት ግሩፕ እንዳደረገው ይሄንን ነው ኮምፕሊትሊ ብናያረጉት። ይሄ ደግሞ የምናውቀው ነው። በኦጋዴን በጀነራል ገብሬ ዲላ በአብርሃም ኮርተር በጀነራል ህዋት ጀነራሎች የሚመራ ጦር እና ልዩ ኃይል በዓለም አቀፍ ማህበረሰቡ የጦር ወንጀል ተሰርቷል ሲባል ዲና ያደረጉ ናቸው። በዶክተር ገብረአብ ባርናባስ ጋምቤላ ላይ እና በሻለቃ አብርሃ ግደይ ይመስለኛል የሚመራ ጦር ቤት ለቤት 400 የጋምቤላ ዜጎችን ጨፍጭፈው ዲናይን የተደረገው በምርጫ 97 ዛሬ ማይካድራ ላይ ጭፍጨፋ አካሄዶ ብዙ ወንጀል ፈጽሞ ሱዳን ያለው ኮሎኔል የማነ የአጋዚ መሪ በጀነራል ታደሰ የበላይ መሪነት ንጹሃን 200 ዜጎችን በአዲስ አበባ አደባባይ በግንባር ግንባራቸውን ባለሙ ተኳሽ አስመጡ በኋላ ይሄንን ዲናይ ናረው ሲዘርፍ የነበረው ወጣት ገደልናሉ ተነበረከቶ ሶ አት ኖ ፖይንት የዋት መሪዎች ከፍተኛ መሪዎች አምባሳደሮቻቸው እነሱ ለፈጸሙትና ላስፈጸሙት ወንጀል አዎ አርገናል ሲሉ አናቅ ዛሬም የተደገመው ነው በጣም አዝናለሁ የመጣ ነው ቢያንስ የተወሰነ መፍትሄ እንደውና አስቀምጣለን ማለት ነው መፍትሄ የሚጀመረው ችግሩን መጀመሪያ አይደንቲፋይ ሲታረግ ችግር በተናገረን ቁጥር የትግራይ ህዝብ ጸረ ትግራይ ህዝብ ህዋትና ትግራይ ህዝብ አንድ ናቸው ይሄ ነው ዛሬም የሚደገመው ዛሬ አቲቲዩዱ ይሄ ነው እና በጣም አዝናለሁ ሰለሞን በዚህ ደረጃ መሆኑ
ግድ የለም መነጋገሩ እኮ በራሱ ትልቅ ነገር እኮ ነው ሐሳቦችን ማንሸራሸር በዚህ ደረጃ ሐሳቦቹ ለጊዜ አንድ አይነት መሆን የለባቸውም ግን እንዲህ በህዝብ ፊት መነጋገር መቻላችሁ በራሱ ትልቅ ነገር ነው ከተለያየ ማዘን ተነስተታችሁ
that's fine ፋክቱ ይሄ ምርጫ እንደማይደረግ ማን ነው ዲክሌር ያደረገው አንችልም አቅም የለንም በሽታው የተስፋፋ ነው ኮቪድ ፓንደሚክ ብሎ ያለው ብርቱካን መደክሳና የምርጫ ቦርድ ቸርማን እንደምታውቀው እንደማይቻል አብይ አህመድ አይደለም እኛ ከመናቀው እነኚህ ተቃዋሚ ድርጅቶች እኮ አሉ ሁሉንም መጠየቅ ይችላል 108 ይሄንን እኮ እንትሚያረጉት ዛሬ አምባሳደር ፍሳ ሰርቬይስ ያሉ ሚላቸው ጥቂት ሰዎች አሉ በርግጥ መሪዎች ናቸው እና ህዋት ሌላው ሜጀር ተቃዋሚ ድርጅቶች እኮ አሉ ብዙ ኢንተርቪው አርገ ማቅረብ ይችላል እነሱ እኮ በዚህ ተነጋግረው ተማምነው ነው አብይ አህመድ ብቻውን የወሰነው አይደል ዶክተር አብይ አህመድ ጠቅላይ ሚኒስትር ነገሩን በሙሉ ወደ እሱ ላይ ለማድረግ የሚሞከረው ሺፍት ለማድረግ ብለን የሚሞከረው ሁለት አመት ሙሉ የሄዱበትን የሚወረብር ቅቡልነቱን ለማሳጣት ኢትዮጵያን ለማዳከም ማዕከላዊ መንግስቱ ሲጣላ ህዝብ በከባቢ በየካ ያለው ግጭት የማንነት ጥቃት በዛ ሲማረር አዎ ኢትዮጵያ ዳኝነን ብለን ንሱ ሰለማከላዊ መንግስቱን ለመቆጣጠር የነበራቸው ህልማቸው የቀጨጨ ሲመጣ ይሄ ነው ችግሩን የፈጠረውና በኋላም ቀጥታ ከፌደራል መንግስቱ ጋር ግብግብ ውስጥ የገቡት በኋላ ማንቀበልም ያሉት ነው ዛሬ ኮን ድራደር የሚሉት አንቀበልም ምንም አይነት ህጋዊነት ቅቡልነት የሌለው መንግስት ነው ከሚሉት ጋር ነው ዛሬ እንደራደር እንቀመጥ ብለዋል እኮ አውጇል ይሄን ባሉ ጊዜ ነው እንግዲያው ከክልል መንግስት ጋር ምንም ግንኙነት አይኖርም የትግራይ ህዝብ ግን እንዳይጎዳ ታች ካለው መዋቅር ጋር መንግስታይም ሆነ ሌላ አስፈላጊውን አቅርቦትና ገንዘብ ተጣለን ብለው 3 ቀን ከጥቃቱ በፊት this is a fact አምባሳደር ፍስሃ ዲናይ ላረግማጭ ሁለት አውሮፕላን ሄዶ ለትግራይ ባንኮች በሙሉ በቢሊዮን የሚቆጠር አዲሱን ብር ሲያስተፋፍሉ ነበር this is a fact that cannot be denied now ምንድነው ይሄን ሁሉ ያመጣው የነሱ በሊጀረንስና ከሌላው ተቃዋሚ ድርጅት ሌላ ልዩነት አለው ብዙ ኮ ልዩነት አለ እኔም ልዩነት አለ ነገር ግን በማፍረት ራስን በከተማ ጎሬላ በማሳጠቅ ይሄ መረጃ ያለኝ እኔ ከመንግስት የመጣለኝ ራሱ አሁን አምባሳደር ፍስሃ እስር ቤት ናቸው ያሏቸው ሰዎች በደንብ ማቃቸው 10 አመት ሙሉ ብሩ አብረን የሰራን ሰዎች ቤታቸው ጋብዘውኝ ይሄ ጥርጣሬ እንዳላቸው ከዛም ያልፋል ኦሮሚያ ውስጥ ያሉ ብዙ ኦነግ ሸኔ ጋር የሚደረግ ኦፕሬሽን የማይሳካው የህወሓት ሰዎች ቁልፍ ቦታ ላይ አሉ ሌላም እዚያው መዘርዘር ማችላቸው ብዙ ነገሮች ተነጋግረናል ህወሓትን በሚመለከት ዛሬ እነሱ አጋራችን የፌዴራሊዝሙ ከኛ ጋር ተከራካሪ ጠበቃ አድርገው የሚስሏቸው ሰዎች ስለ ህወሓት ያላቸውን ግንዛቤ እኮ እኔ በቅርበት ተረድቻለሁ አሁን ፕሪቪሌጅ ኢንፎርሜሽን ስለሆነ የሰጠኝ እገሌ ነው ይሄ ነው ለማለት አልችልም ለማለት ነው ፈልገው ምንድን ነው ምርጫው መሸጋገር አለበት የሚለውን ዲሲዥን ማን ነው ያደረገው የምርጫው ያንን ማን ነው የሚመራው ብርቱካን መደክሳ እነሱ ያዋረዷት ያሰሯት አብይ አህመድ የሾማ ከዛ በኋላ ፌዴሬሽን ምክር ቤቱ እንዲሁም ደግሞ ከፍተኛው ፍርድ ቤት በመዓዛ አሸናፊ የሚጥ በህገ መንግስቱ ላይ ተዋይተው የወሰኑት ውሳኔ አለ የፌዴራል መንግስቱን ማንዴት ኤክስቴንድ ለማድረግ ይሄም የመጣው በአንድ ግለሰብ አሁን ካራክተራይዝ ተደረገው ውሳኔ አይደለም የተለያዩ ስቴክሆልደሮች including the ተቃዋሚ ድርጅቶች በዚህ ተማምነው ነው በኮቪዱ ምክንያት in the main ይሄ ሆኖ አይናችንን ግንባር ያርገው ይሄ አይደለም ይሄ ተውዬ ነው የሚለው ነገር እናስኬድ አይደለም መጀመሪያ እውነትን መነጋገር ሀቅን መነጋገር ያባክ ነው እኮ ሁሉን ነገር ድፍጥጥ አርገን ይሄ እንዴት ነው እሱ መነጋገር የሚቻለው አቶ ሰለሞን እናንተ ራሳችሁ ዘግባችሁት የለም ወይ በኮቪዱ ምክንያት እንደተሸጋገረ ስለ ምርጫ ቦርድ ስለወጣው ፌዴሬሽን ምክር ቤት በዚህ ጉዳይ ላይ ያለው ስትዘግቡ አልነበረም ወይ ቪኦኤ ራሱ ሚዲያው ኢንተርናሽናል ሚዲያው ሀዋት በተለየ ለምንድን ነው ይሄንን የአብይ አህመድ ብቻ አድርጎ የሚያቀርበው
እስቲ እዚህ ጋር አምባሳደር ፍስሐ ብዙ ጊዜ የህወሓትን መሪዎች ለማግኘት ጥረት ስናደርግ አሁን ባለው ሁኔታ በዚህ በመገናኛው ችግር ቀደም ባሉ ጊዜዎች ደግሞ ብዙ ጊዜም ዝግጁ ባለመሆናቸው ወይም ለመነጋገር ቅርብ ባለመሆናቸው ምክንያት የሚሉትን ነገር በቀጥታና ከነሱ ካንደበታቸውና አብጠርጥረን ለህዝብ ማቅረብ ችግሮች ያጋጥማሉ ብዙ ጊዜና ሲያጋጥሙም ቆይተዋል። እስቲ እርሶ በእነዚህ የድርድሮች ወቅት ነበርኩኝ ከሶስተኛ ወገን የሰማሁት አይደለም ውስጡ የነበርኩ ሰው ነኝ ስላሉ ምንድነው የህወሓት መሪዎች የሚፈልጉት ወይም የትግራይ ክልል ባለስልጣናት በዚህ ድርድር ውስጥ እንዲነሳና መልስ እንዲሰጣቸው ስምምነት ላይ እንዲደረስላቸው የሚፈልጉት የኢትዮጵያ ህዝብ እንዲያውቅላቸው የሚፈልጉት አንድ ሁለት ተብሎ እስካሁን ድረስ ቃል ተነገረንም?
ሰለሞን አባተንና እንግዶቹንና መሰከናለን። የውይይቱ ሙሉን ክፍል በዌብሳይታችንና በፌስቡክ ገጻችን ላይ ይቀርባል። ከዚያ ላይ ማዳመጥ ትችላላችሁ። የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ተስተባብላችሁና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁና መሰከናለን። ሰላም ደናደሩ. Thank you.